የአሜሪካ ድምጽ ራዲዮ ጣቢያ ነው።
የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
የበግና ምስር አለ። በግና ሲታይ ዝም ብሎ እንደሌላ መጫወቻ ማየት አይሆንም። ምክንያቱም ቃል ኪዳን አለ። የዳዊት ቃል ኪዳን በግና ራሱ መድኃኒት ነው። ድምጿ መድኃኒት ነው። እና በበግና ዘፈን መጫወት ክልክል ነው።
ዶክተር ጽጌ ሪቸል ቴትላዮ ሌዝሊ የጃማይካና የናይጄሪያ ተወላጅነት ያላቸው የሴሜቲክና የግብጽ ቋንቋዎች እንዲሁም የስነ ጽሑፍ ጥናት አዋቂ ናቸው።
የግብጽና ኢትዮፒክ እንዲሁም የጥንታዊ ግሪክና ኑቢያን ቋንቋዎች ጥናት ባለሙያና አማርኛና ጀርመንኛን ጨምሮ ሌሎች አራት ዘመናዊ ቋንቋዎች ይናገራሉ። ቆየት ብለን እናስተዋውቃቸዋለን።
ክትባቱ እንደ ልብ ኖሮና በመቶ ሚሊዮኖች በተከተቡባቸውም ሆነ እስካሁን እንደ ልብ በሌለባቸውና የተከተቡ ሰዎች ቁጥር ከግምት በማይገባባቸውም
ታስቦበትና ተጠንቶበት ይሁን እንደዚሁ በዘፍቃድ አብዛኞቹ ገደቦች በብዙ አገሮች እየተነሱ ነው።
አሁን በዩናይትድ ስቴትስ ፕላን ሁለተኛ አመቱን ያስቆጠረውን የኮሮና ቫይረስ ዓለም አቀፍ ወረርሽኝ ተከትሎ ተደንግገው የነበሩ ልዩ ልዩ ደንቦችና ገደቦች ነው እያወራን ያለ ነው።
የድፍን ዓለምን ትኩረት የሳበው ሰሞነኛ ጉዳይ የሩሲያ የዩክሬን ወረራ የየዕለት ዜናዎች ኮቪድ-19 ዓለም አቀፍ ወረርሽኝ ነው ሲል የዓለም ዜና ድርጅት ያን አስደንጋጭ ዜና ይፋ ያደረገበት መጋቢት 2020 ሁለተኛ አመት
ብዙም ትኩረት ሳያገኝ እንደ ዘበት ያለፈ ይመስላል። ይሁንሱንና ኮቪድ-19 ስጋትነቱ አበቃ? ማወቅ ያሉብን ነገሮችስ ይኖሩ ይሆን?
አሳሳቢነቱ እያደር እያየለና በድፍን ዓለም ህዝብ የዕለት ተዕለት ኑሮ ላይ ሳይቀር ቀጥተኛ ጫና እያሳደረ ያለውን የሩሲያን የዩክሬን ወረራ ኢኮኖሚያዊና ፖለቲካዊ አንድምታ ለመፈተሽ የጀመርነውን ውይይትም ተከታይ ክፍል ይዘናል።
ንጉሴ አክሊሉም በአዲስ አበባው መስኮት የምሽቱ ቅንብሩ የመጋቢት ወጎች ይለናል።
ጤና ይስጥልን፣ እንደምን አመሻችሁ፣ እንደምን ሰነበታችሁ ክብራትና ክብራን አድማጮቻችን።
ከዛሬ እሁድ መጋቢት 11 2014 ዓ.ም ምረት ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች
ትዝታ በላቸውና
አሉላ ከበደንን። አሁን እሁድ ከሆነ እለቱ
የራዲዮ መጽሔት ነው። ሰዓቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቁን።
እንደምን አመሻችሁ አድማጮች፣ ከዜናዎቹ ጋር ኤደን ገረመው ነኝ። የተባበሩት መንግስታት ድርጅት እንባ ጠባቂ ተቋም በደቡብ ሱዳን ምርጫ ወደ ብጥብጥ ሊያመራ ይችላል ሲል አስጠነቀቀ። ተቋሙ በደቡብ ሱዳን የሽግግር መንግስቱ በህገ መንግስቱ መሰረት የተቀመጠውንና በአጣብቂኝ ሁኔታ ውስጥ ያለውን የሰላም ስምምነት ተፈጻሚ ማድረግ ሳይችል ቀርቶ ወደ ምርጫ ሂደት ከገባ ሀገሪቱ ከባድ ወደ ሆነ ብጥብጥ ትገባለች ሲል ነው ያስጠነቀቀው። ደቡብ ሱዳን እንደ አውሮፓውያን አቆጣጠር በመጪው 2023 ብሔራዊ ምርጫ እንደሚኖራት ይጠበቃል። ይሁንና ሀገሪቱን ላለፉት 3 አመታት በሽግግር መንግስትነት ሲያስተዳድር የቆየው መንግስት የእርስ በርስ ጦርነት ያስቆመውን የሰላም ስምምነት አተገባበሩ ላይ ሲተች ቆይቷል። የደቡብ ሱዳን የኮሚሽን አባላት በሰላም ስምምነት ውስጥ ቁልፍ የሆኑ ነገሮች ተፈጻሚ ሳይሆኑ ቀርተዋል ሲሉ ይከሳሉ። በዋናነትም በተለያዩ የሀገሪቱ ክፍሎች የብጥብጡ መቀጠል፣ በስርዓቱ የሚደገፍ የሰብአዊ መብት ጥሰቶች ነጻና ፍትሃዊ የሆነ ምርጫ ለማካሄድ ጋሬጣ እንደሚሆኑም ይጠበቃል። በዴሞክራቲክ ሪፐብሊክ ኮንጎ በመጠለያ ጣቢያ ውስጥ የሚኖሩ 7 ህጻናት ተገደሉ። በሰሜን ምስራቅ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ በአንድ የተፈናቃዮች መጠለያ ጣቢያ ውስጥ 7 ህጻናትና 14 ሲቪሎች መገደላቸውን የሀገሪቱ ቀይ መስቀል ዛሬ አስታውቋል። 7 ታዋቂዎችና የሁለት አመት ህጻናትን ጨምሮ 7 ህጻናት ኢቱሪ በተሰኘ የሀገሪቱ ክልል ውስጥ መገደላቸውን ቀይ መስቀል ጨምሮ አስታውቋል። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ የሚዘዋወሩትና ሌንዱ ከተሰኘው የሚሊሻ ቡድን ጋር ትስስር ያላቸው ኮዴኮ የተሰኙ የሚሊሻ ቡድኖች 12 ሰዎችን በገጀራ መተው መደላቸውን የኢቱሪ ማህበረሰብ መሪ የሆኑት ጂን ዲዜባ ባንጂ ገልጸዋል። ኮዴኮ በአካባቢው የሚዘዋወሩና ሌንዱ የተሰኘውን ብሔር ቡድን የሚወክልና የፖለቲካዊና ሃይማኖታዊ ክፍል ያለው የሚሊሻ ቡድን ነው። የየመን አማጽያን ሁጤዎችን የሚዋጋው ሳዑዲ መራሹ ጥምረት የሁጤ አማጽያኑ በጂዛን በሚገኘው አራማኮ ተሰኘው የሳዑዲ አረቢያ የነዳጅ ዘይት ኩባንያ ላይ ጥቃት ፈጸሙ ሲል አስታወቀ። ጥምረቱ በትላንትናው ዕለት ባወጣው መግለጫ አማጽያኑ ባልሻቂቅ የሚገኝ ማጣሪያ ላይ ጥቃት መፈጸማቸውንም ገልጿል ሲል የሳዑዲ የፕሬስ ተቋም ዘግቧል። ጥምረቱ አራት አካባቢውን ሊያጠቁ የመጡ የሁጢ ድሮኖች ኢላማ ተደርገው የመን አካባቢ መመታታቸውንም አስታውቋል። አካባቢው በአብዛኛው የሁጢ አማጽያን ድሮኖችና ሚሳኤሎችን በመጠቀም ጥቃት የሚፈጽሙበት ነው። አድማጮች የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ነው። የሩሲያ ኃይሎች 400 ሲቪሎች ተጠለሉበትን የስነ ጥበብ ትምህርት ቤት ላይ የቦምብ ጥቃት ፈጸሙ። የሩሲያ ኃይሎች በዩክሬን ማሪፖል ከተማ 400 ሲቪሎች ተጠለሉበት የስነ ጥበብ ትምህርት ቤት ላይ የቦምብ ጥቃት መፈጸማቸውን የከተማው ምክር ቤት አስታውቋል። የከተማው ምክር ቤት በደረሰው የቦምብ ጥቃት አደጋም ህንጻው ሙሉ ለሙሉ መፍረሱን ያስታወቀ ሲሆን እስካሁን ድረስም ከጥቃቱ ምን ያህል ሰዎች እንደተረፉ አልተገለጸም። የከተማው ምክር ቤት በሺዎች የሚቆጠሩ የከተማው ነዋሪዎች በጉልበት መወሰዳቸውን በትላንትናው ዕለት ባወጣው መግለጫ ጨምሮ አስታውቋል። የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ በትላንትናው ዕለት በነበራቸው ማብራሪያ ሩሲያ በማሪፖል ከተማ ላይ እያደረሰች ያለችው ጥቃት በታሪክ ተጠያቂ የምትሆንበት የጦር ወንጀል ነው ሲሉ ተናግረዋል። በመጨረሻም ሰሜን ኮሪያ ተደጋጋሚ የሚሳኤል ሙከራዎችን አደረገች። ሰሜን ኮሪያ የሮኬት ማስወንጨፊያን በመጠቀም ተደጋጋሚ የሚሳኤል ማስወንጨፎችን ፈጽማለች ስትል ደቡብ ኮሪያ አስታውቃለች። የደቡብ ኮሪያ መንግስት ያወጣው መግለጫ ሁኔታውን በቅርበት እየተከታተለ መሆኑን ያስታወቀ ሲሆን ነገር ግን የሚሳኤሉን ክልል አቅጣጫና ምን አይነት መሳሪያ እንደተወነጨፈ ዝርዝሩን አላስታወቀም። የደቡብ ኮሪያ የዜና አውታሪ ሆኖ ዩንሃብ የዜና ጣቢያ ሰሜን ኮሪያ በአንድ ሰዓት ጊዜ ውስጥ በደቡብ ኮሪያ ፒዮንግያንግ ግዛት ባለ ባህር ወረል ላይ አራት ሚሳኤሎችን ማስወንጨፏን ዘግቧል። በጉዳዩ ላይ ለመምከርም የሲኦል ብሔራዊ የደህንነት ምክር ቤት አስቸኳይ ስብሰባ መጥራቱንም የዜና አውታሩ ጨምሮ አስታውቋል። እስካሁን ድረስም በዚህ በአዲሱ የአውሮፓውያን ዓመት በሰሜን ኮሪያ መሪ ኪም ጆንግ ኡን ባለፈው ዓመት በወጣው ስልታዊ የመሳሪያ ቅድ መሰረት ሀገሪቱ 11 ዙር ማስወንጨፎችን ማካሄዷም ተገልጿል። አድማጮች ለእሁድ ምሽት ያዝንላችሁ ዜናዎች እኚህ ነበሩ። ከቀሪ የመጽሔቱ መሰናዶ ጋር ታምሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ለነ እንደምን አመሻችሁ ክብራትና ክብራን አድማጮቻችን።
እሁድ መጋቢት 11 2014 ዓ.ም ምረት የራዲዮ መጽሔት ጀመራ።
ዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደ ነን። ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብረናችሁን ቆያለን።
ወደ እለቱ ዝግጅቶች ከመምራታችን በፊት ታዲያ አሁን በራዲዮ መጽሔት ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድም።
ሳቱሰ ከኔ ታገር ስር ፊደል ስንቆጥር
ያለማወቅ ነገር ሁለት ሰመለየት ልጅነቴን ከብዷት ንጉሱን ሳትስል ንጉሱ በል ሲሉኝ ሳቱን ንጉስል ሳቱ በል ሲሉኝ ንጉሱና ሳቱ ባንድ ተደባልቀው ህፃና ምሮዬን አስጨንቀው ይዘው ባንድን ታደጉ ካንድ ሆዋስ መሽገው ይኸው በጉብዝናም በፈቃድ ስህተት ትርጓሜ አይለይም አንድ ነው በማለት እጽፋለሁ ጽፈት እስታለሁ ስህተት እሳት ሲባል ንጉስ ንጉስ ሲባል እሳት ሰንበት ያለች ግጥም የመረጥ ነው የገጣሚ ኤፍሬም ሲዩምን ግጥም ነበር የምሽቱ ምርጥ ያደረግናት ኤፍሬም እናመሰግናለን
እናም የመክፈቻውን ስልት እናስከትል
አድማጮች ለምሽቱ ዝግጅታችን መከፈቻ የምረጥናትን የህልሜ ንግስትን ነበር ተወዳጁ ድምጻይ ዙአየሁ ደምሴ እንዳቀነቀናት ሰማችሁት ዙአየሁን እናመሰግናለን ጋማ የመጣው የሩሲያ የዩክሬን ወረራ ይበልጥ እየተወሳሰበና አስጊነቱም እየጨመረ ይመስላል።
በሰዓታት ውስጥ በሚለዋወጠው የጦርነቱ ሁኔታ ዛሬ ቅዳሜ የዩክሬኑ ፕሬዝዳንት ቮላዲሚር ዘለንስኪ በቪዲዮ ባሰሙት ንግግራቸው ምንም ሳይዘገይ ላሉት የሰላም ድርድር ጥሪ አቀረበዋል።
ያ ካልሆነም ሩሲያ ከባድ ኪሳራ ይጠብቃታል ነው ያሉት።
የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስቲን በበኩላቸው ሩሲያ ቀስ ቀስ ያለ በሚጨምር ሂደት በደቡባዊ ዩክሬን በውጊያው አንዳንድ ቦታዎችን እያያዘች መሆኗን ገልጠው
ጭካኔ የተመላበትና አርመንያዊ ያሏቸውን የውጊያ ስልቶች እየተጠቀመች መሆኗን በሲቪሎች ላይም የተነጣጠሩ ናቸው ሲሉም ሞስኮን ወንጅለዋል።
የውጊያው ሂደት በጎራ የለየው የሀገራት እንቅስቃሴና ከሁሉም በላይ በዓለም ዙሪያ በሰዎች ህይወት ላይ እያሳደረ ያለው ተጽዕኖ ከዳር እስከ ዳር በስፋት እያነጋገረ ነው።
ትዝታስ ወደ ዝግጅታችን ከመሄዳችን በፊት በራሳችን በትሎ እየታዘብን ያለነው በዓለም ዙሪያም ሰዎች በገዛ ህይወታቸው የሚመሰክሩት በዚህ በዩናይትድ ስቴትስ ያለውን እናዛምድና ወደ ሀገሮቻችን ውይይት ብንመለስ ምን ታዘብሽ? ይሄ ጦርነት ከተጀመረ በኋላ በተለይ ታዩ አይነተኛ የሚባሉ ለውጦች
እንግዲህ ስለ ተጽኖ ነው እና የምናወራው ይሄ ጦርነት ስላመጣው እንደው በየግላችን እንኳን ብና ያሉላ የነዳጅ ዋጋ ሲህ ዋሽንግተን እና አካባቢው ቨርጂኒያ ሜሪላንድ ካየ በጋሎን $3 ከምናምን ሳንቲሞች የነበረው አሁን ወደ $5 እየዘለቀ ነው። እንደው በግል ህይወት ላይ ያለውን ማለቴ ነው ለማቀፍ ነው እንግዲህ ይሄ እየተከሰተ ያለው እና ሌላው እንግዲህ በዋጋ ግሽበት ላይ ያመጣው ደግሞ የትየለሌ ነው አይደልም እንዴ?
በትክክል የነዳጅ ዋጋ የሌሎች ማናቸውንም የንግድ ውጤቶች ዋጋ በቀጥታ ይመለከታልና መገበያያ ቦታዎች በዩናይት ስቴትስም እንደው ኢኮኖሚ አቅማቸው በተዳከሙ ሀገሮች እንደሚታየው መሰለ የመግዛት አቅማችን ከኑሯችን ጋር አይመጣጥንም የሚለው ምሬት ጎልቶ እየተሰማ ነው። እንግዲህ ቀጥታ ተጽዕኖ መሆኑ የሚያግባባ ይመስለኛል። ትዝታ፣
ትክክል ነው አሉላ። በዚሁም ወደ ቀዳሚው ቅንብራችን እንለፍ።
ሩሲያ የዩክሬን ወረራ ጦርነቱ በሚካሄድባት ዩክሬን በቀጥታ ያደረሰ ካለው የጦርነቱ አዳሚነት ባሻገር ቀደም ብለን እንዳነሳነው ሩሲያና ምዕራባውያኑ የገቡበት ፍጥጫና
እንዲሁም ጦርነቱ በዓለም የመጣኔ ሀብት ይዞታ ፖለቲካና በቀጥታም ይሁን በተዘዋዋሪም በተቀረው ዓለም ህዝብና ሀገሮች ላይ ያደረሰ ያለውን ተጽዕኖ ለሚፈትሸው የባለሙያዎች ትንታኔ ሁለቱ እንግዶቻችን ተመልሰዋል።
የእንግዶቻችንን ማንነት እናስታውስ።
በመጀመሪያ በውይይቱ እንድሳተፍ ስለጋበዝከኝ ከልብ አመሰግናለሁ። ወርቁ አበራ እባላለሁ። በሞንትሪያል ከተማ ዳውሰን ኮሌጅ የኢኮኖሚክስ ምሁር ነኝ። ከዚህም ጋር ተያይዞ የዲፓርትመንቱ ሊቀመንበር ነኝ እና ከኢትዮጵያ ከወጣሁኝ ብዙ ጊዜ ሆኖኛል። ከአንተ እድሜ በላይ ነው እና አመሰግናለሁ።
አቶ ገብርኤል
አመሰግናለሁ። አሉላ ገብርኤል ጋር ባላለሁኝ አሁን ሰዓት ዋሽንግተን ዲሲ ነው የምኖረው። ላለፉት 21 ዓመታት ያህል አፍሪካ ውስጥ ነው የኖርኩት። በአፍሪካ ልማት ባንክ የባንኩ ዳይሬክተር ጀነራል ነበርኩኝ እና ለምስራቅና አፍሪካ 14 ሀገሮች አስተዳደር ነበረ። ያንን ጨርሼ ከመጣሁ በኋላ በአሁኑ ሰዓት በግማሽ ጊዜ አትላንቲክ ካውንስል የሚባል ቲንክ ታንክ የአስተሳሰብ ማዕከል እዛ ውስጥ ሲኒየር ፌሎ ሆኜ እሰራለሁ።
እዛም በላይ ኢንቨስት አፍሪካ የሚባል የኢንቨስትመንት እና አድቫይዘሪ ግሩፕ የዛ ማኔጂንግ ዳይሬክተር ነኝ። አመሰግናለሁ።
በዚህ ሰዓት ይህን ውይይት የሚከታተሉ አድማጭ ተመልካቾቻችንም በያሉበት እንደሚነጋገሩበት ተስፋ አድርጋለሁ። የቤተሰቦችን ህይወት አካባቢን ብሎም ሀገርን ፈተና ላይ የጣለ በቀደሙ ችግሮች ላይ የተደረበ ነገር ነው የመጣውና አቶ ገብርኤል እንዳሉት ያለቀ መልስም የሌለበት ሁኔታ ላይ ነው ያለነው። እስኪ ከኢትዮጵያ ጉዳይ የዚህ ሁሉ መነሻ ወደ ሆነችው ሀገር እናምራ። ጊዜያዊው ትኩሱ መነሻ ሩሲያ ዩክሬንን መውረሯ ነውና ሩሲያ በራሷ ላይስ ምንድን ነው የሚጠብቃት? ይሄ ያልታወቀው አድራሻ ወይም ክልል ወደፊት የሚሆን ብዙም የማናውቀው ሁኔታ ነው። ግን እስኪ አሁን በሆኑት ለመለካት ሞክሩ። የፈተናውን ትልቅነትና ግዙፍነት ያህል ከዚህ በፊት ያልተደረጉ የቅጣት እርምጃዎችን ምዕራባውያን ሀገሮች ወስደዋል። ፕሮፌሰር ወርቁ የጠቀሱት ስዊፍት የተባለው ባንኮች አሰራራቸውን መልክ የሚያስይዙበት የሚነጋገሩበትን ቋንቋን ብለው አሰራር ሁሉ በብዙ ነገር የሩሲያ ኢኮኖሚ እንቅስቃሴ እንዳይችል የተደረገ ይመስላል። በእርግጥ እነኚህ እርምጃዎች የሚፈልገውን ለውጥ ያመጣሉ ወይ? ፕሬዝዳንት ፑቲን ጭንቅላት ውስጥ ያለውን ማንም የሚያውቅ አይመስለኝም። መሪዎችም ግራ እንደተጋቡ ነው። የሚቀጥለውን እርምጃ ከሆነ በኋላ ነው የምናውቀው። ምን ይታያችኋል? እንደው ስሜት የሚሰጥ ነገር ከዚህ ውስጥ ማምጣት መምዘዝ ከተቻለ ለውይይት ያህል የሚበቃ። አቶ ገብርኤል ከርሶ ልጀምርና ወደ ፕሮፌሰር ወርቁ መለሳለሁ።
እሺ አሉላ፣ በጣም አመሰግናለሁ። ይሄ መቼም በጣም ሪሊ ወሳኝ ጥያቄ ነው ያነሳሁና እንደው ብትፈቅድልኝ አንድ ደቂቃ ትንሽ ወደ ኋላ ሄደን ስንመለከት የራሽያና የዌስቱ ይሄ ሰጣ ገባ መናቆር ዛሬ ጀመረ አይደል? የቀዝቃዛው ጦርነት ባለቀ ጊዜ ዘጠናዎቹ በና አንድ ላይ ዌስቱ አሁን ዶክመንትድ በሆነ መልኩ የጀርመን ግንብ እንዲፈርስ ከፈቀዳችሁ ኔቶ ከዛ በኋላ አይስፋፋም የሚል ቃል ሰጥቶ ለጎርበቾፍ በተደረገው ድርድር አሁን ይሄ ኢንፎርሜሽን አቬለብል ሆኗል። ከዛ እንግዲህ ራሽያ ምንድነው የቀዝቃዛው ጦርነት ማለቅ የዋርሶ ቃል ኪዳን አገሮች የሚባሉት አላይንስ አፈረሱ እና ዋርሶ ቃል ኪዳን ማለት የኔቶ አቻ እንዲሆን ተብሎ የተቋቋመ ነበር እና የቀዝቃዛው ጦርነት ሲያልቅ ራሽያ የሴኩሪቲ ኮንሰርን አለኝ ስትል ጀርመኒን ከለቀቃችሁ ኔቶ አይስፋፋም ተብሎ ጀርመኒ ተዋሃደ። ከዛ አንድ አራት አመት ቆይቶ ያንን ስምምነት የሚጥስ የኔቶ መስፋፋት የመጀመሪያዎቹ ሀገሮች ፖላንድ፣ ዩጎዝላቪያ እና ቼኮስሎቫኪያ ወደ ኔቶ ገቡ። ይሄ እንግዲህ ኔቶን ወደ ራሽያ ድንበር እያስጠጋው መጣ። ከዛ በኋላ እንዲሁ ያለ ቀስ ቀስ ያለ ዛሬ ኔቶ ራሽያ አፍንጫ ስር ገብቷል። ዩክሬን ማለት ያው በቃ ራሽያ አፍንጫ ስር ያለ ሀገር ማለት ነውና አይ ቲንክ በታሪካዊ ሂደቱ ስታየው ሲፈሩት የነበረ ነገር እንደደረሰ አድርገው ነው የሚያዩ። አሁን ይሄንን እርምጃ ወስደዋል። እንዴት እንደሚያልቅ እንግዲህ ማንም ያቃችልም። ግን ዌስቱ አንድ ነገር አለ። አሁን ዩክሬን የኔቶ አባል ስላልሆነች በሚሊተሪ ከራሽያ ጋራ መፋጠጥ አይችልም አያደርገውም። ስለዚህ የተለያየ አይነት እርዳታ ዋናው ደግሞ ምንድነው ማቀመጣል ማለት ነው። ይሄ ማቀመጣል ትልቁ እስካሁን እንግዲህ ያደረሰው ኢምፓክት ምንድነው የራሽያ ኢኮኖሚ ከዓለም ኢኮኖሚ እንዲለይ በቃ ተለይቶ እንዲወጣ ተደረገ። ከዓለም ኦርደር የዓለም መሰረት ራሽያን ኦልሞስት አስወጡት። SWIFT የሚባለው የፋይናንሻል ትራንዛክሽን ፕላትፎርም ከዛ ላይ ወጣ። የራሽያ ሩብል ኦሬዲ ወደ 30% ቫልዩ ኦሬዲ አጥቷል። የራሽያ ሪዘርቭ የሚባል ወደ 620-630 ቢሊዮን ዶላር በፌደራል ሪዘርቭ አሜሪካ ውስጥ፣ በዩሮፒያን ሴንትራል ባንክ፣ ባንክ ኦፍ ኢንግላንድ፣ ጃፓን፣ ካናዳ በዛ በዛ ተቀምጦ የነበረ የራሽያ ሪዘርቭ ባንድ ለሊት ጠፋ። ባንኮች ተዘጉ። የራሽያ አውሮፕላኖች በአውሮፓ አየር እንዳልፉ ተደረጉ። ኢንትረስት ሬት ዛሬ የራሽያ ኢኮኖሚ የራሽያ ብሔራዊ ባንክ 20-30% በአንድ ጊዜ ጨመረ። እንግዲህ የሰውን ህይወት እንዴት አፈክት እንደሚያደርግ መገመት ይችላል። አክሴስ ቱ ካፒታል ራሽያ ዛሬ ከዓለም ኢኮኖሚ ኦልሞስት ወጣለች እና የራሽያን ፕሮጀክቶች ፋይናንስ ለማድረግ የሚያስፈልጋት ካፒታል ዛሬ ማግኘት አትችልም። ቤንዚንና ከጋዝ የሚመጣው ገቢዋ ይቋረጣል። እና ይህንን ሁሉ ስታይ ይሄ ሀገር በጣም ኢኮኖሚካሊ በጣም ዛሬም ለሚመጡት ጥቂት አመታት ኢኮኖሚው የተንኮታኮተ ሆና ከዚህ ለማገገም በጣም ብዙ ጊዜ ፈጅባቸዋል ብዬ እገምታለሁ። አመሰግናለሁ።
መልካም ፕሮፌሰር ወርቆ ድሎ የርሶ ነው። ሌላ ተጨማሪ ጥያቄ ከመሰንዘሬ በፊት ለቀደመው ጥያቄ እርሶ የሚሰጡት ምላሽ ደግሞ እንከታተል።
እሺ፣ በከት ያሉትን ነጥቦች አቶ ገብርኤል አንስቷል። አንዳንዶቹ ላይ ለመጀመሪያ ያህል ምንድነው በራሻ የመንግስት ባንክ ላይ በተደረገው ማዕቀብ ምክንያት የራሻ የውጭ ምንዛሬ ውጪ ያለው በተለይም በስዊስ ባንክ፣ በጀርመን እና በባንክ ኦፍ ኢንተርናሽናል ሴትልመንት ያለው ገንዘብ ያንን ሊጠቀሙበታቸው እና ብዙ ጊዜ እንግዲህ ምንድነው መንግስታት የውጭ ምንዛሬያቸውን ውጪ የሚያደርጉበት ዋናው ምክንያት ምንድነው የሀገራቸውን ገንዘብ ምንዛሬ ለመከላከብ እንዲያመቻቸው በማለት እና ስለዚህ እንግዲህ አላማው ምን ነበረ? ሩሲያ እንዲህ አይነት ችግር ውስጥ ብትገባና የሩብል ዋጋ ቢቀንስ ውጪ ያላትን የውጭ ምንዛሪ በመጠቀም ሩብልን በመግዛት ዋጋውን አስተካክላለሁ የሚል እምነት ነበራት። አሁን ግን ያን ማድረግ አልቻለችም። በዛ ምክንያት የሩብል ዋጋ አቶ ገብርኤል እንዳለው በ30% ቀነሰ። በዛ ምክንያት እንግዲህ ምንድነው ይሄ በሩሲያ ህዝብ ላይ ከፍተኛ ሆነ የስነ ልቦና ችግር ፈጠረበት። እንዳያችሁት ከፍተኛ ሰልፍ ይደረግ ነበር ባንክ ገንዘብ ያወጣ። ይሄ እንግዲህ ሆነ ተብሎ የተሰራ እርምጃ ነው። ከዛም አልፎ ተርፎ ደግሞ እንግዲህ በተጨማሪ የተደረጉ ማዕቀቦች አሉ። ቅድም እንደተጠቀሰው የበረራ ማዕቀብ አለ፣ በመርከቦች ላይ የተደረገው ማዕቀብ አለ፣ በግለሰቦች ላይ የተደረገው ማዕቀብ አለ። በተጨማሪም ደግሞ አንዳንድ እቃዎችም ሩሲያ ወደ ውስጥ እንዳታስገባ ማዕቀብ ተደርጎበታል። በተለይም ድርብ ጥቅም ያላቸው ማለትም ዱዋል ዩሴጅ ለምሳሌ ለሲቪልም ለወታደርም ሊያገለግሉ ይችላሉ ብሎ የገመቷቸውን እቃዎች ሩሲያ ወደ ሀገሯ ማስገባት አትችልም። እና እንግዲህ ይህንን ስንመለከት ምንድን ነው የተወሰደው እርምጃ? ከዚህ በፊት ታይቶ ተሰምቶ የማይታወቅ ከፍተኛ እርምጃ ነው። በዚህም ምክንያት በሩሲያ ህዝብ ላይ የሚያስከትለው የኢኮኖሚ ቀውስ በጣም ከፍተኛ ነው። በቀላሉ እንገመት ነገር አለ። በትንሽ ጊዜ ውስጥ ምን ያህል ችግር ሊፈጥር እንደሚችል አይተናል። እንግዲህ መነሳት ያለበት ጥያቄው የምዕራባውያን መንግስታት ይህንን የኢኮኖሚ ማዕቀብ ለምንድን የወሰዱት ብለን ስንጠይቅ ብዙ ጊዜ የምነሳው ምንድን ነው? ሁለት ዓላማ አለው። እነዚህ ሁለት ዓላማዎች ምንድን ናቸው? አንደኛ መንግስቱን ለመቅጣት ልክ አንድ ሰው ኢኮኖሚ ይቀጣል። የፈረንሳይ የገንዘብ ሚኒስትር ሲናገር ምንድን ነው? ሩሲያ በዩክሬን ላይ ወታደራዊ ጦርነት አካሄዳለች፣ እኛ ደግሞ በመላሹ የኢኮኖሚ ጦርነት እናካሄድባታለን በሩሲያ ላይ ብለው ነው የተናገረው። እና የኢኮኖሚ ጦርነት ነው የሚካሄደው። ስለዚህ ምንድን ነው ቅጣቱ? በመንግስት ባለስልጣኖች እና ባለሀብቶች እና እንደሚታወቀው ፕሬዚዳንት ፑቲን ሳይቀሩ የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ሳይቀሩ ማዕቀብ ተደርጎባቸዋል። እና እንግዲህ ከማዕቀብ ታሪክ የምንማረው ነገር ቢኖር ምንድን ነው? በማዕቀብ የሚጎዳው ባለስልጣኖች ወይም ባለሀብቶች ሳይሆኑ ተራው ህዝብ ነው የሚጎዳው። እና ምንድን ነው ደግሞ ተደጋግሞ የሚነገረው በሌላም ሀገሮች ላይ የምናየው ማዕቀብ የሚካሄድበት አንዳው ምክንያት ህዝቡ ለመጠረቅ ነው ይባላል። ነገር ግን የሚጎዳው ህዝቡ ነው። በሌላው በኩል ደግሞ አንዱ ከመቀጫም ይልቅ ሌሎች ሀገሮች ላይ የሚደረገው በሩሲያ ላይ ስንመለከት አንዳንድ ሰዎች ተስፋ የሚሰጡት ምንድን ነው? ቀውሱ በሚፈጠርበት ጊዜ የሩሲያ ህዝብ ተነስቶ መንግስታዊ ለውጥ ሊያመጣ ይችላል፣ ፑቲን ከስልጣን ሊወድ ይችላል የሚል አመለካከት አለ። ይህም ከታሪክ ስንመለከተው ፑቲን ሊቀየር ይችላል፣ ነገር ግን እርግጠኛ መሆን አንችልም። እና የማዕቀብን ታሪክ ስንመለከት ምዕራባውያን ሀገሮች በርከት ባሉ ሀገሮች ላይ ማዕቀብ ሲያካሂዱ እና መንግስታዊ ለውጥ እናመጣለን ብለው ሲሞክሩ መንግስታዊ ለውጥ እንዳልመጣ ብዙ ሀገሮች ምሳሌ ናቸው። ጥሩ ምሳሌ ሊሆን የሚችለው ማን ነው? ኩባ ነች። እንደምታስታውሱት በ1958 ዓመተ ምህረት በፈረንጅ ተቆጣጣሪ በኩባ ላይ የኢኮኖሚ ማዕቀብ ተደረገ። በየጊዜው የጨመረ ነው ሄደ እና ወደ 64 ዓመት ያ መንግስት አሁንም እንዳለ ነው። ስለዚህ በሩሲያ ላይ የተደረገው ማዕቀብ የሚያስከትለው ነገር ምንድን ነው ብንል የአሜሪካ መንግስት እንደሚያውቀው ምዕራባውያን መንግስት እንደሚያውቀው ሩሲያ የወሰደችውን ወታደራዊ እርምጃ አቆሙ ይቀጥላል። ግን የፖለቲካ ውሳኔ መሆኑን መገንዘብ ያለብን ይመስላል።
መልካም። ይሄ ምናልባትም ወደ ትልቁ ጥያቄ ወስዳል። እንግዲህ የማይታወቀው መንገድ ጀምረናል። በመንግስታትም ደረጃ በእርግጠኝነት ያልታወቀ ከዚህ ቀደም እንዲህ ነበርና እንዲህ ሊሆን ይችላል የማይባል ምሳሌ የማይጠቀስበት መንገድ ስለሆነ ሊሆኑ የሚችሉ ነገሮችን ከተፈጸሙትና ከሌሎች ልምዶች ጋር አሁን በያዛችሁት መንገድ እያጣቀሳችሁ ነው ለማየት ምን ሞክረው የተፈቀደውን ነገር ያመጣሉ የሚለው ጥያቄ አንኳር ጥያቄ ነው። ፕሮፌሰር ወርቁ ጀምር አድርገውታል። አቶ ገብርኤል ወደ እርሶ ላምጣውና አንድ ይሄ ታይቶ የማይታወቅ የተባለ ተጽዕኖ ቀድሞ ለመከላከል ቢደረግ ኖሮ ምናልባት ተስፋ ይኖረው ነበር የሚል መከራከሪያ የሚያነሱ ባንድ ወገን አሉ። ሁለተኛ ሩሲያ ቀደም እርሶ እንዳሉት ከገባችበት ማጥም ማትወጣበት ምናልባትም ብዙ የሚያስከፍላት መንገድ መጠበቁን ግልጽ ካደረገው ቀደም በዘረዘሯቸው ጉዳቶች ያልተፈለገ ነገር ሊያስከትል አይችልም ወይ የሚለው ስጋት አፍጦ መጥቷል። ሌላ ጊዜ በፍጹም የማይታሰብ ገና ሲነሳ ደብደት ሊታይ የሚችል የኒውክሌር ጦርነት አንደኛው ምርጫ ሊሆን እንደሚችል አስጠንቅቀዋል ፕሬዚዳንት ፑቲን። ሁለተኛ በዓለም ደረጃ ጦርነት ከተጀመረ ምን አይነት ጦርነት እንደሆነ ምናነጻጽረው የለም። ሶስተኛው ዓለም ጦርነት እንደተባለው የሚመጣ ከሆነ በርግጥ መፈናፈኛ አሳጥቶ ያልሆነ ነገር እንዲያደርጉ አያስገድዳቸውም ወይ? አምሮ ጤናቸው ሁኔታ እየተጠየቀ ነው? የሚወስኗቸው ውሳኔዎች ምክንያታዊ ናቸው ወይ የተባለ ነው? ምን ታያቸዋል? አቶ ገብርኤል
ይሄ ማው ማለት በጣም ወደ ፊት እንዶ ማየትና መገመት ይጠይቅ ነው። look i think ይሄንን ነገር ቀደም ብሎ በድርድር ማቆም ይቻል ነበር ብዬ ገምታለሁ። ዩክሬንን መውረር እንግዲህ ለራሻ ይሄ ነው የሚባል ጥቅም የለውም ከሴኩሪቲ አንጻር በቀር you know እና ዩክሬን ኔቶ ውስጥ ልግባ እያለች ነው። አሁን ዩክሬን ኔቶ ልግባ የሚለው ጥያቄ ምን አመጣ? በኋላ ፕሬዚዳንት ዜሌንስኪ አይ በቃ ይሄን ትቻሉ እንደራደር ማለት ጀመሩ። ግን አይ ቲንክ ዘግይቶ ነው የመጣው ያ ነው ከመጀመሪያው ዩክሬን ራሽያ አዋሳኝ ነች እና እንዴት አርጋ ነው በአውሮፓ ዩኒየን መጠቀም የምትችለው ለራሽያ ሴኩሪቲ ማስፈራሪያ ሳትሆን የሚለው ቁጭ ብለው ቢኬድበት ኖሮ አይ ቲንክ ዛሬ እዚህ ደረጃ እንደርሳለን ብያለሁ። ሁለተኛ ይሄ ሰውየው ጭንቅላቱ ትክክል ያስባል ወይ ምናምን የሚለው ይሄ ሳይኮሎጂስት ፕሮፓጋንዳ ያለበለ ወር ሚዲያ ዋቴቨር፣ ግን ይሄ በደንብ የሚያደርገውን ያውቃል፣ የሚያስከፍለውንም ዋጋ አነሰም በዛም ይገባዋል። ግን ራሽያ እኮ አየህ ታላቅ የነበረ ሀገር ነው። በዌስቱ እንደ ልጅ ታየሁን የስንት ሺህ ዓመት ታሪክና ባህል ያለኝ ታላቅ ሀገር ዛሬ ዌስቱ እንደ እንትን ያየኛል ብሎ ራሱ ውስጡ የሚብላል ሀገር ነው። ይሄን ውሳኔ ሲወስን አዎ ብዙ ችግር እንደሚያመጣ ምንም ጠፍቷቸው አይደለም፣ ግን ሴኩሪቲያችንን ማስጠበቅ አለብን የሚል ነው የሚመራው። ይሄን አስተሳሰብ ብዬ ነው የምገምተው እንጂ ፑቲን ጤነኛ ነው ወይ አይደለም ወይ በመጨረሻ አዎ ይሄ ሁሉ ሲሆን የራሽያ ኒውክሊየር ኃይል እንዳለ ነው በቁጥጥራቸው ስር ነው። በእኔ አመለካከት ዌስቱም ሆነ ራሽያ የኒውክሊየር ኢንጌጅመንት ጠብ ከተጀመረ ሁለቱም አብረው እንደሚጠፉ አውቃለሁ እና በሁለቱም በኩል ውሳኔ ተወስዶ ወደዛ ይኬዳል ብዬ አላምንም። እኔ የምፈራው በዚህ ቴንሽኑ ከፍ ባለበት ሰዓት ለስተት ያመቸ ነው። አየህ በዚህ በኒውክሊየር ታሪክ የተለያዩ ጊዜያት በራሽያም በአሜሪካም በኩል ያው ኮምፒውተር ነው እንደሚል ጥቃት እየመጣ ነው የሚል አለርት ተሰጥቷል። አሁን በአሜሪካኖቹ ኢንካሚንግ የሚመጣ ሚሳይል አለ ተብሎ፣ ግን ረጋ ብለው ኦፕሬተሮቹ ሲያዩ የኮምፒውተር ማልፋንክሽን ነበረ እንዳልመጣ ተረጋግቷል። ዛሬ ባለንበት ይሄ
ውጥረት በነገሰበት
ሰዓት እንዲህ አይነት ስህተት ቢመጣ የመጀመሪያው ሪአክሽን የሚሆነው ምንድን ነው? በሉ እናንተ ላኩ የሚል ነው እንጂ እስኪ ተረጋግተን እውነት እየመጣ ነው 10 ደቂቃ አላሉ። ይሄ ኢንተርኮንቲኔንታል ባሊስቲክ ሚሳይል የሚባለው ከራሽያ ወይም ከአሜሪካ ቢተኮስ በ10 ደቂቃ ነው እዛኛው ጋር የሚደርሰው። ያ 10 ደቂቃ እንግዲህ ለመመለስ ወይ አየር ላይ ለማፈንዳት ወይም ሌላ ነገር ለማድረግ የሚሰጥ ጊዜ ነው። ዛሬ ግን ባለንበት ይሄ አጣዋቂ ሰዓት ትንሽ የሰውም ሆነ የማሽን ስህተት ቢፈጠር ያ ሳናውቀው ሳንፈልገው ወደ ሶስተኛው ዓለም ጦርነት ያስኬደናል እና በጣም መጠንቀቅ የሚያስፈልግበት ጊዜ ነው ብዬ ነው የምገምተው። አመሰግናለሁ።
መልካም። ይሄ ክፍት ጥያቄ ነው እንዲያነጋግር ቀደም ሲል ካየኋቸው ነጥቦች አንጻር በተቃራኒ የሚታይ ነው። በዓለም አቀፍ ደረጃ በኢኮኖሚው ቢያንስ በቅርብ ጊዜ የደረጃ ልዩነት ነው ሁሉም ይጎዳል እስከሚለው ድረስ ምናልባት መስማማት ይቻል ይሆናል። ነገር ግን ማን ያተርፍ ይሆን? ሩሲያ ላይ የተደረገው ጫና የሩሲያን አቅም እስከወዲያኛው አዳክሞ በዓለም ላይ የተለየ አዲስ ፍርሃት ያመጣል የሚሉ አሉ። ዩናይትድ ስቴትስ ከዚህ ቀደም የነበራትን ገናናነት እያጣች መጣለች። ያን ለማስተበቅ የሚደረግ ጥረት ጋር የሚያያይዙታሉ። አሁን እየተካሄደ ያለውን ራሱ ዳርቆሞ ያየም ያለካለ ቻይና ምናልባት በዚህ ውስጥ ብዙ አልገባሽ ከሆነ የሚያሰጋትና የሚደርስባት ኪሳራ ቢኖር እንኳን በርቀት በረጅም ጊዜ ውስጥ አትራፊ ተሆን ይሆን? ከዚህ ቀጀት ከዚህ ሁሉ ውጥረት ውስጥ በረጅም ጊዜ ውስጥ የሚያተርፍ ይኖራል ወይ? ማምን ያተርፋል? ምንስ ቢሆን ነው ያተርፍ የሚመጣው? አንዳችሁ መጀመር ትችላላችሁ። ክፍት ጥያቄ ነው።
ፕሮፌሰር ቀጥል።
እሺ ጥሩ። እኔ እንደሚመስለኝ በእውነቱ በዚህ ጦርነት ምክንያት በአጭር ጊዜ ውስጥ ይሄ አገር ወይም ይሄ ቡድን ያተርፋል ብዬ ለመናገር ያስቸግረኛል። ቻይናም እንኳን ብትሆን አሁን ባለው ሁናቴ በአንድ በኩል ከሩሲያ ጋር አቆማለች፣ በሌላ በኩል ደግሞ ያላትን የኢኮኖሚ ግንኙነት ስንመለከት ከራሽያ ይልቅ ከዩሮፒያን ዩኒየን ጋር ነው ከፍተኛው የሆነ የኢኮኖሚ ግንኙነት አለው። ስለዚህ ያንን ግንኙነት ማዳከም የምትፈልግ አይመስለኝም። ምንድነው ምናልባት አንዳንድ ግለሰቦችና አንዳንድ ኩባንያዎች በአንዳንድ ሀገር ውስጥ ያሉት ሊጠቀሙ ይችሉ ይሆናል። ስለ ማዕቀብ በሚነገርበት ጊዜ አብዛኛውን ጊዜ የምዕራባውያን ተንታኞች ችግሩ ሩሲያ ላይ መሆኑን ያሳያሉ። ትክክል ነው። ነገር ግን ደግሞ በሌላው በኩል በምዕራባውያን ሀገሮች ላይ ሊያስከትል የሚችለውን ችግር ማየት ያስፈልጋል። ብዙ ጊዜ እሱ አይነገርም። ትኩረቱ በሩሲያ ላይ ሊያስከትል የሚችለውን ችግር ብቻ ነው። እና እኔ ስመለከተው ምንድን ነው ቅድም እንደጠቀስ ነው አሜሪካ በዓለም ላይ ያላት የኢኮኖሚ ተጽዕኖ እየቀነሰ መጥቷል። ያ እንደ ትሬንድ ነው። እና ይሄ አሁን የተፈጠረው ሁኔታ ምንም እንኳን ለጊዜው አንዳንድ እርምጃ ወስደው የምዕራባውያን መንግስታት ሩሲያ ለመቅጣት ቢሞክሩም ቅድም እንዳልነው አቶ ገብሬ ድም ከኔ ጋር እንደተስማማው አሜሪካ በዓለም ደረጃ ያላት ተጽዕኖ እየቀነሰባት ይሄዳል ብዬ አምናለሁ። እና እንግዲህ ከዚህም ጋር ተያይዞ ያለው ሌላው ዝንባሌ ምንድን ነው? በርከት ያሉ ሳቢዎች እንደሚተነትኑት በአሁኑ ጊዜ ዲግሎባላይዜሽን የሆነ ዝንባሌ አለ። የነበረ የኢኮኖሚ መተሳሰር እየቀነሰ ነው። ይህም የሆነበት ዋናው ምክንያት ምንድን ነው? አሜሪካም ከቻይና የሚመጣው የእቃ ብዛት፣ ከቻይና የሚመጣው ብድር ያ የመሳሰለው በአሜሪካ ኢኮኖሚ ላይ ያለው ተጽዕኖ ከፍተኛ በመሆኑ ከዛ ጥገኝነት ለመውጣት እየሞከረች ነው። እና ስለዚህ እንግዲህ ምንድነው ጦርነት ያ ያለውን ዝንባሌ እየጨመረ ይሄዳል ማለት ነው። ከዚህም ጋር እንግዲህ ታይዞ ሌላው መታየት ያለበት ነገር ደግሞ ቴክኖሎጂ ነገር ነው። እርግጥ ታስታውስ እንደሆነ ለምሳሌ የዛሬ 4 ወር ነው 5 ወር አካባቢ የአሜሪካ ኮንግሬስ ያሳለፈው በጀት ነበር ወደ 50 ቢሊዮን የሚሆን ገንዘብ ለማይክሮቺፕስ ዲቨሎፕመንት አሜሪካ ውስጥ ኢንቨስት እንዲደረግ ያን ያህል ገንዘብ ተወስኖ ነበር። ይሄ እንግዲህ የአሜሪካ መንግስት ከሚከተለው የኢኮኖሚ ፍልስፍና የፖለቲካ ፍልስፍና ውጪ የሆነ ምክንያቱም እንዲህ አይነቱን ነገር ማድረግ የሚገባው የግሉ ክፍል ነው እንጂ መንግስት አይደለም። እና ይሄን እንግዲህ ያነሳውበት ምክንያት ምንድነው? 75% የሚሆነው ማይክሮቺፕስ የሚመረተው በቻይና እና በታይዋን ነው። እና ይሄንን ጥገኝነት ለመወጣት ሲባል ወደ እንደዚህ አይነት ምጃ ይሄደናል። እና አንዳንድ ተንታኞች ፖለቲከኞች በማይክሮቺፕስ ብቻ መወሰን ሳይሆን የሸማች እቃዎችን ኮንሱመር ጉድስ ማለት ነው እነሱንም ቢሆን ከቻይና ማስመጣት አይኖርብንም ራሳችን ማምረት ይኖርብናል የሚዝን ባላል። እና ይሄ እንግዲህ ሊሆን የሚችለው ምንድነው? በመጀመሪያ ደረጃ እነዚህ እቃዎች ውጪ ሊመረቱ ይችላሉበት ዋና ምክንያት ደሞዝ ዝቅተኛ ስለሆነ እና የአሜሪካ ሰራተኛ ደሞዝ ያን ያዝቅ ይላል ብሎ ለመገመት አስቸጋሪ ነው። ነገር ግን ሊሆን የሚችለው ምንድነው? ቴክኖሎጂን በመጠቀም ሮቦት በመጠቀም ሸቀጣ ሸቀጦችን አሜሪካ ውስጥ ማምረት ከተቻለ ቅድም እንዳልነው እንግዲህ ይሄ የዌስተርን ብሎክ እየተጠናከረ ይሄድ ይችላል። በዓለም መካከል የነበረው የኢኮኖሚ መተሳሰር እየቀነሰ ሊሄድ ይችላል። ስለዚህ መለከት አሸናፊው ማን ነው ለሚለው በእውነቱ ይሄ ነው ብሎ ለመናገር አስቸጋሪ ይመስለኛል። አመሰግናለሁ።
አድማጮች፣ በሩሲያው የዩክሬን ወረራ ኢኮኖሚያዊና ፖለቲካዊ አንደምታው ዙሪያ ከሁለቱ አንጋፋ የምጣኔ ሀብት አዋቂዎች ጋር ያደረግነውን ውይይት ሙሉ ክፍል በድረ ገጻችንና በማህበራዊ ትስስር ገጾቻችን ላይ ታገኛላችሁ።
ከርዕሰ ጉዳዩ ጋር በተዛመዱ ጭብጦች ዙሪያ በመጪው ፕሮግራሞቻችንም ሌሎች መሰል ውይይቶችን እናቀርባለን።
ለአሁኑ ግን እንግዶቻችንን ዋና መቀመጫውን በዋሽንግተን ዲሲ ያደረገው የዩናይትድ ስቴትሱ የዓለም አቀፍ ጉዳዮች ጥናት ማዕከል አትላንቲክ ካውንስል ባልደረባው ቀደም ሲል ለበርካታ ዓመታት የአፍሪካ የልማት ባንክ ዲሬክተር ጀነራል ሆነው ያገለገሉትን አቶ ገብርኤል ንጋቱና
በሞንትሪያል ካናዳ የሚገኘው የዳውሰን ኮሌጅ የምጣኔ ሀብት መምህርና የትምህርት ክፍሉም ሊቀመንበር የሆኑትን ፕሮፌሰር ወርቁ አበራን ለጊዜያቸው እናመሰግናለን። አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሴ አክሊሉ የመጋቢት ወጎች ሲል ያሰናዳውን ዝግጅት ይዞልን ቀርቧል።
ትዝታና ሉላ፣ እናንተም እንደምታስታውሱት በየዓመቱ የመጋቢት ወር ሲመጣ ትዝ የሚለኝ አንድ ግጥም አለ። ምስጋና ይግባቸውና አድማጮቼም ያስተውሱታል ብዬ እገምታለሁ። አይኔ ተወርውሮ አይኗ ላይ ካረፈ ድፍን አመታችን መጋቢት አለፈ። መልካሙ ተበጀ ነው የድምጸ መልካሙ መልካሙ ተበጀ ዘፈኖች ባብዛኛው ያተኮሩት ባይን ላይ ነው። አይን የስጋ ብርሃን ነው ይባላል ለነገሩ። አወይ ፍቅር ውር ደግሞ ጀመረኝ እያለም አንጎራጉሯል መልካሙ። ደራሲ ሐዲስ አለማየሁ የልምጃት በተሰኘው መጽሐፋቸው ላይ ይህንኑ አንስተዋል። እኔ ግን ለዛሬ ከመልካሙ የዘፈን ግጥሞች ልወስድ የፈለኩት የጀመርነውን የመጋቢትን ወር ስም ነው። መጋቢትን ዛሬ ከመጋቢት ከበጋ ወር ማብቂያ ከጸደይ ከበልጉ ወቅት መግቢያ ላይ ቆሜ መሬትንና አራሽዋን ላተራርታቸው ወደዱ።
መሬት ጠቅላይ ነች፣ የሁሉም ጠቅላይ ነችና መሬት እንግዲህ ያልተወደሰች ማን ሊወደስ ነው? አውቱም የሚመለከውም እኮ መሬት ላይ ያለ ቅርሱ፣ ወንዙ፣ እባቡ፣ ዘንዶ፣ ዛፉ ምኑ ነው? እና ራሱ ተፈጥሮ ራሱ ነበር ሰው የሚያመልከው። ራሷን ተፈጥሮን ነበረ እንግዲህ ከዛ ከአብርሃም በኋላ ነው የአንድ አምላክ እምነት የመጣው። እና ምንድን ነው መሬት ይሄን ያህል ጠቅላይ ነች እና መሬት ከና በእናት ነው የምትመሰለው። እና የቅኔ ባለሙያዎችም ይሄንኑ ነው ደጋግመው የሚሉት። እና መሬትን እንግዲህ የሚያርሰው ሰውዬ፣ ምርትን የሚያስገባው ሰውዬ ከመሬት ጋር ተያይዞ ካልተወደሰ ምንድን ነው ጉሮሮ አይዘጋም አለ ገበሬ። እና አለ አራሽ ገበሬ ገበሬውን የሚያወድስ መሬትን የሚያወድስ ግጥም እና ተረት በኢትዮጵያ አማርኛ በብዛት አለ።
የቋንቋና የስነ ጽሑፉ ሰው ጸጋዬ ኃይሉ ተፈራ እንዲህ ካለ እኔም ከሶ ስጄ ትንሽ ልጨምርበታ። መሬት በድንበር ውበት በከንፈር መሬት ባቅጣጫ መልክ ባፍንጫ አማትና ምራት ሳይስማሙ መሬት ያለ ሴት ቤት ያለ ገበሬ መሬት። አዎ እንዲህ ነበር ድሮ ያነጋገር ለዛው ውበቱ ሳይጠፋ ጣዕምና መዓዛው። ልቀጥል። እናትና አባት ዘርና መሬት አርሶ ያልበላ ሆነ ነሁላላ አገኘው ብልሃት አርሶ መብላት አውሬ ከዋሻ ገበሬ ከርሻ አርም አራሽ አጥብ ለባሽ አይረሳ ከሳሽ አለባብሰው ቢያርሱ ባረም ይመለሱ እርሻ ቢያርሱ እንደ ልብ ይጎርሱ። አድማጮቼ ለዛሬ በዚሁ ይብቃኝ። የዛሬ 15 ቀን ጸደይ ዘመነ በልግ ሆነ ብለን ስለ በልግ ጥቂት እንጨዋወታለን። ደህና ሰንብት።
I'm gonna go.
ቀደም ብለን በመግቢያችን ወደ አስተዋወቅነው ዝግጅት ነው የምንወስዳችሁ አሁን።
የዳዊት መቶ ከሀያ በጣም ነው ወዳለው እና በጣም አጭር ዳዊት ነው። አንሳይኩ አኤንቲየ መንገላ አድባር ኤምአይቴ ይምሳረዲየቲየ ደዲየቲየሰ አምሃበ እግዚአብሔር ዘገብረ ሰማይ ወምድር ወኢሁ ቦን ሁከትለገሪየ ወየደቀስ ያከበከ ናሁ የደቀስ ወኢየነወም ሰአቀቦለ እስራኤል እግዚአብሔር የከከ ወእግዚአብሔር የክድንከ ወየማነ እደሁ ማአይከ ፀሐያዊከ ወኢወረ በለዲ እግዚአብሔር የከብከ እንኩሉ እኩይ ወት ማሐፅና ለነፍስከ እግዚአብሔር እግዚአብሔር የከብከ በነግደትከ ወበእታውትከ እምየእዘ ወእስከ ለዓለም ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለም ዓለም አሜን። Dr. Tsigye Rachel Titilayo Leslie Balaling Anna Ye Africa Tentawi Kwankwawich Astamari Ning Anna
Ye African Historical Society CEO Anna Mestrat Ling
Master of Chiba Semitic and Egyptian Languages and Literatures Ba Giz Anna Gipsawian Kwankwa Anna Old Nubian Ye Tentawi Sudan ይሄ ጥያቄ ነው። ጥያቄ እንጠይቃለን። ከየት በአማርኛ ይካይራል? ኦኬ። እምአይቴም ታረዲየቲየ የነረዳት ከየት ይኖራል? ረዲየቲየሰ እምሃበ እግዚአብሔር ግን የነረዳት ከእግዚአብሔር ጋር ይኖራል። ዘገብረ ሰማይ ወመድረ እሱ መንግስተ ሰማያት እና ዓለም በሙሉ የተሰራ ወኢሁ ቦን ሁከትለ እግሪየ ማለት የእኔ እግር የእኔ መንገድ ከአደጋ ይጠብቃል። ወኢየደቀስ ዚያከበከ እሱ እኔ ለመረዳት አይደክመም፣ አንተ ለመረዳት አይደክመም። ዚያከበከ አንተ ናሁ ኢየደቀስ ወኢየናወም ዘአቅቦ ለእስራኤል እሱ የእስራኤል ተባኪ ለመረዳት አይደክመም እና አይታኛም። እየነውም ማአልተ ፀሐይ እያዊከ የቀን ፀሐይ በግዕዝ በጣም ነው ያሰባለው። ስለዚህ ወደ አማርኛ መቃይ ሌላ ትርጉም ይኖራል፣ ግን በጣም ደስ ይላል። እሺ ቆይ፣ የቀን ፀሐይ አያቃጥለም። ወኢወረ በሌሊት ይገርማል፣ ምክንያቱም የሌሊት ጨረቃ አይቃጥልም። ግን እንደዛ ይላል የቀን ፀሐይ ወይም የሌሊት ጨረቃ አንተ አያቃጥልም። Always, we're going to ask you to salam, walalam alam, amen. Praise the Father, the Son, the Holy Spirit, forever and ever. Amen.
Welcome to Yegiz Timurth Flexi Takatatel Nimeslal Katanagarut. አጠራ አድርገን ነው የወሰነው። ዶክተር ጽጌ አሁን ወቅቱ በተለይ ከኢትዮጵያ ኦርቶዶክስ ተዋህዶና ሌሎች አማኒያን ዘንድ ረጅሙ የሁዳዴ ጾም የሚጾምበት ነው። በዚህ የጾም ወቅትም የተለየ ስፍራ ከሚሰጠውና ከሚዘወተር አንድ ነገር ጋር የተገናኘ ወቅት እንዳለውም ተረድቻለሁ። ከዚያ በፊት ግን ስለ ጾም የሚያውቁትን የገዛ ልምዶን ጨምረው ባጭሩ ይንገሩን እስኪ።
ዋናው በጾም ጊዜ በኢትዮጵያውን ትልቅ ነገር Exavier Lippia was the, he said, Kamitib matom balai. Ka choma matom balai. Ka but but matom ya sveltika. And now in yam, see in choma len. Ka dim mablat, ka choma matom. Ka za balai, tergumala. Mekniutum, sigal the mablat, insasa magadili ya sveltika. Adilam? And now, እንሰሰለ መገደል እኛም ልብ ውስጥ ብትብት ይተነሳል። ስለዚህ ዋናው ነገር ከብትብት መጾም ነው። ሁሉም አይነት ሰው መገደል ሆ ከእንሰሰለ መገደል በላይ ነው። በአሁኑ ጊዜ ከብትብት፣ ከችክችክ፣ ከመጥፎ አስተሳሰብ ዋናው ከምግብ በላይ መኬቱን ክርስቶስ እንደዛ አለው ነበር አይደለም? ግን በመጥፎ መነጋገር፣ በችክችክ፣ በስድብ በደም ኃጢአት ውስጥ እንገባለን። ስለዚህ ዋናው በአሁኑ ጊዜ የመንፈስ ጾም ነው።
መልካም። በምናደርገው ነገር ነው ዋናውን ጾም የምንጾመው ከምንበላውም በላይ ብለዋል። የሚያግባባ ይመስለኛል። ዶክተር ጽጌ ያ ቅድም በተለይ በጾም ወቅት የተለየ ስፍራ የሚያገኝ ነው ያልኩት አንድ ነገር ከኢትዮጵያ የባህላዊ የሙዚቃ መሳሪያዎች አንዱ በገና ነው። ከበገና ጋር ወዳጅነት አለው። ሌላ ቀን ባይሆን እንድጫወቱልን ጠይቃለሁ። ለአሁኑ እስኪ ግን ስለ በገና የሚያውቁትን ይንገሩኝ።
በገና የበገና ምስጢር አለ። በሁሉ ነገር የቤተ ክርስቲያን ውስጥ ያለው እቃ እና በኢትዮጵያ ባህል የማያት ነገር አለ እና የአለማያት አለ። ስለዚህ በገና ሲታይ ዝም ብሎ እንደ ሌላ መጫወቻ ማያት አይሆንም። ምክንያቱም ቃል ኪዳን አለ የበገና የዳዊት የዳዊት ቃል ኪዳን በገና ራሱ መድኃኒት ነው። ድምጿ መድኃኒት ነው። እና በበገና ዘፈን መጫወት ክልክል ነው። በገና ራሱ ጸሎት ነው። እና በበገና እንጸልያለን ለእግዚአብሔር።
መልካም። እንግዲህ ዛሬ ከአድማጮች ጋር እንዲተዋወቁ ለቅምሻ ያህል ነው አጠር ያለ ቃለ ምልልስ ያደረግነው። በሚቀጥለው ፕሮግራማችን ሰፊ ውይይት ይኖረናል። ቀደም እንዳስረዱን ለመንፈሳዊ ዓላማ የሚውለውን ሙዚቃ መሳሪያም መጫወት እንደሚችሉ ተረድቻለሁ። እድል ካገኘን እሱንም እንሞክራለን። ለአሁኑ በጣም አመሰግናለሁ። መልካም ቀን።
እኔን አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ቀን።
ወዲሁም ጊዜው ለኦርቶዶክስ ክርስትና እምነት ተከታዮች የሁዳዴ ጾም ነውና አሜሪካዊቷ ኢትኖሚዚኮሎጂስት ሙዚቃን ከማህበራዊና ባህላዊ አውድ አንጻር የሚያጠናው የጥናት ዘርፍ ባለሙያዋ ሲንቲያ ኪምበርሊን ለአውሮፓውያን ዘመን አቆጣጠር በ1972 ተቀረጸችውን የአንጋፋውንና የእውቁን የበገና ተጫዋች የዓለም ዋጋን የበገና ድርድር ነው የምትከታተሉት።
አካል በገጽ አንድ ናቸው። ዛዝ በግፍቶን ስናስመጭ ነው ቀድማ ዓለም ሲኖሩ ዓለም ነበረ። አሁን በዘርክ ጀመር ያንግዲያ ባትረሳ ስፋት አስቀድም ሰማይና ምድር አራተኛ መላእክትና ጽመት ሰባተኛ ማይና ንፋስ ሳት ባህርም ሆነ ምንም ሁሉ ፈጥረው ተናገሩ ለይኩን ብርሃን ብለው ሳይመጣል ማን ከፈሉት ከሶስቱ አንደኛ አዘግታረጉት ከምድር ሁለቱን ሰማያረጉት ጠፈር ማክሰኞ አብቃሏት ምድር አበቀለች ሳር ቅጠሉን ሁሉን ረቂቅ ፍናን ሲሰሩ ከዋክብትን ፀሐይ ጨረቃን ፈጠሩ ሐሙስን ያልተውምና መስቀል የሚበሩ ያላቸውን ነገር የማይበሩን የሚሄዱትን በእግር በባህርን ሳጉማድሪ ሳይቀር አርፍጧል አዳምን ይመነባት ይበር ብለው በእነሱ አምሳል ሰሩት በሰልስ ባንም ፈጥረው ሰጡት ትርዳምለው ብቻውን ሆኖ ቢያዩት የስላሴዎችን የፍጥረታቸው ፍጻሜ በሰባት ቀን ብቻ ሆነች ቅዳሜ
በርካታ ሀገሮች ለረጅም ጊዜ ተግባር ላይ ውለው የቆዩት አብዛኞቹ የኮቪድ-19 ገደቦች አሁን አሁን በብዙ ሀገሮች እየተነሱ ነው።
ይሁንሱንና ኮቪድ-19 ስጋትነቱ አበቃ ይሆን? የሕክምናው ሳይንስ ዓለም የሚለውን መልከት እናደርጋለን። በተከታዩ ፕሮግራማችን ነው ታዲያ።
ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እንጋብዛለን።
የዛሬውን ታዲያ በዚሁ ልንቋጭ ነው።
የኢሜይል አድራሻችንን ለማስታወስ ያህል horn@voanews.com፣
የስልክ ቁጥራችን 202-205-9942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
አድማጮች አሁን ወደ ስርጭታችን ማገባደጃ ማምራታችን ነው።
አሁን ይቀርን
የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 25 እና 31 ሜትር ባንዶች
እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምናገኛችሁ
የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና
ትዝታ በላቸው ነን። በዚሁ ተሰናበትን። ሰላም፣ ደህና እደሩ።